ይህ የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተ ክርስቲያን መደበኛ የአምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው ትምህርት ምክራችን ከየት ይገኛል? አሁን ባለንበት ሁኔታ ማን እንዲመክረን እንፈልጋለን? በሚል ርዕስ ላይ ስለ መካሪ እንማራለን። መካሪያችን ማን ነው? በማን እንመከራለን? በግልዮታችን በብዙ መንገድ ከአቅማችን በላይ የሆነ ችግር ሲገጥመን ስንጨነቅ ግራ ሲገባን ምክር እንሻለን። ነገ ምን ይሆናል የሚለውን ነገር እርግጠኞች በማንሆንበት ጊዜ ከኪሳራ ከጉዳት ከጉድለት ለመትረፍ እንድንችል መካሪ እንፈልጋለን። መጽሐፍ ቅዱስ በዚህ ጉዳይ ላይ እጅግ በጣም ብርቱ የሆነ መልካም የመሰራችን ይነግረናል። ነቢዩ ኢሳይያስ ስለ ጌታችን ስለ ኢየሱስ ክርስቶስ ከተናገራቸው ነገሮች መካከል በትንቢቱ ላይ በምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል በማለት በትንቢቱ ይህንን ድንቅ ምስራች ይነግራናል። መካር የሚለው ቃል በዕብራይስጥኛ ዮኤቲስ የሚል ሲሆን ትርጉሙ አንድ ነገር በመናገር ሐሳብ ወይም ደግሞ በድርጊት ነገሮች እንዲከናወኑ ብርቱ ማሳሰቢያ የሚሰጥ ሰውን አመልካች ነው። ኢየሱስ ክርስቶስ በመካርነቱ በመክሩ በሚሰጣቸው ሐሳቦች ነገሮች በድርጊት ክንዋኔን እንዲያገኙ ውጤት ያላቸው እንዲሆኑ ማድረግ የሚችል መልካም መካሪ ነው። ድንቅ መካሪ ነው። ኢሳይያስ ኢየሱስ ክርስቶስን መካሪ ብቻ አይለውም ድንቅ መካር ይለዋል። ኢየሱስ ድንቅ መካሪ መሆኑን የገለጸበት አገላለጹ ሲታይ ትርጉሙ እጅግ በጣም ብርቱ የሆነ መገረምንና መደነቅን የሚያመጣ መካሪ መሆኑን ያሳያል። እግዚአብሔር በሥራው ሁሉ ሰዎችን የሚያስገርም የሚያስደንቅ አምላክ ነው። በዘጸአት 15 ቁጥር 11 ላይ አቤቱ በአማልክት መካከል እንደ አንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስና የከበረ እንደ አንተ ያለ ማን ነው የተባለው እግዚአብሔር በሚያደርገው ነገር ሁሉ እንደርሱ አስደናቂ ነገር ማድረግ የሚችል ማንም እንደሌለ የሚያሳይ ቃል ነው። እግዚአብሔር በሚሰራቸው ሥራዎች ሁሉ ድንቅ አድራጊ ብቻ ሳይሆን በድንቅ ላይ ድንቅ አድራጊ ሆነ አምላክም ነው። ኢሳይያስ በምዕራፍ 29 ቁጥር 14 ላይ ሲናገር እነሆ ድንቅ ነገርን በዚህ ሕዝብ መካከል ድንቅ ነገርን ተአምራትንም እንደገና አደርጋለሁ። የጥበበኞችን ጥበብ ትጠፋለች፣ የአስተዋዮች ማስተዋል ትሰወራለች እንደሚል አምላካችን እግዚአብሔር በዚህ ዓለም ጥበበኞች የሆኑት የተጠበቡበትን ጥበብ የሚያጠፋ አስተዋዮች የተባሉ በማስተዋላቸው የተደነቁበትን ማስተዋላቸውን የሚሰውር የድንቅ ድንቅ አድራጊ መሆኑን የእግዚአብሔር ቃል ይነግረናል። የእግዚአብሔር ስም የተባረከ ይሁን። ከላይ እንዳየነው ድንቅ መካር የተባለው ሕፃን በችሎታው ብቻ እንድንገረም ሳይሆን ኢሳይያስ የሚያበስርልን ይህ ድንቅ መካር የሆነው ኢየሱስ ክርስቶስ ለኛ ተወልዷል ይለናል። የተወለደልን ህፃን ልጅ ብቻ ሳይሆን የተሰጠንም ወንድ ልጅ እንደሆነ ያመለክታል። ለኔና ለናንተ ከእግዚአብሔር ዘንድ መካሪያችን ድንቅ መካሪ የተባለው ኢየሱስ ክርስቶስ ህፃን ሆኖ ተወልዶልን የነበረው ጌታ ሞቶ የተነሳልን የእግዚአብሔር ልጅ እሱ ለኛ ተሰጥቶናል። ኢየሱስ ድንቅ መካሪ አምላካችን ቃልም ስጋ ሆኖ ከድንግል ማርያም ተወልዶ የሰው ልጆች አምላክ እንደሆነ ከርሱ ጋራ እኛን አንድ ባደረገበት ስጋው አጋራችን እንደሆነ የሰውን ድካምና ችግር የሚገባው የኛን ባህሪ የተጋራ ጌታ ስለሆነ ድንቅ መካር ነው። ህማምንም ደዌንም ያውቃል። ሰው ሆኖ መፈተን የምን እንደሆነ የሚረዳ ነው። በሰው ስጋ የሚታየውን ችግርና ፈተና ሁሉ በራሱ ያየ አምላክም ሰውም የሆነ ጌታ ነው። በርሱ መመከር፣ በርሱ መታመን፣ በርሱ ሐሳብና ፈቃዱስ መመላለስ እጅግ በጣም የከበረ ህይወትን የሚያመጣ እንደሆነ ልናስብ ይገባል። ኢየሱስ ድንቅ መካር የሆነው ለኛ ተወልዶልናል የተባለው ለኛ ተሰጥቶናል የተባለው ጌታ ድንቅ መካር የሆነው ለኛ ነው። የመካሪ ስራና ድርሻ ምንድነው? ጌታ ምንድነው የሚመክረን? መካሪ ማለት የሚያጽናና ደጋፊ አማላጅ ለችግር ጊዜ የሚጠራና ከሌላው ጎን በመቆም አጋርነቱን የሚያሳይ ነው። መካሪ የመካሪነቱን ድርሻ ሲወጣ በተግባር ሲያከናውን የሚታዩ ነገሮች ይኖራሉ። መካሪ ጓደኛና አጋር ሆኖ ይታያል። መካሪ አጋር ነው፣ ጓደኛ ነው፣ ደጋፊ ነው። ወዳጅ ጓደኛው በሚጨነቅበት ጊዜ በዚያ ሰዓት አብሮ በመቆም የወዳጁን የላላ ጉልበት ያበረታል። ክንዶቹን ይደግፋል። መንፈሱን ያነሳሳል። ለተጨነቀ ወዳጅ ጉልበት ይሆናል። በጭንቀቱ ጊዜ አብሮት በመቆም አይዞህ ይላል። ኢየሱስ ክርስቶስ ይህንን እንደሚያደርግልን መጽሐፍ ቅዱስ ያስተምረናል። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በርሱ ላይ ጣሉት በማለት ጴጥሮስ ይመክረናል። ጴጥሮስ ይህንን በራሱ ህይወት ያየውና የተመለከተው እውነት ስለሆነ የኢየሱስን ድንቅ መካሪነትና አጋርነቱን በድካሙ ስላየ ይመክረናል። የሚያስጨንቃችሁን ሁሉ በርሱ ላይ ጣሉት፣ ለምን? እርሱ ስለናንተ ያስባልና። ውድ አድማጮች፣ ጴጥሮስ ጌታን እንደሚክደው እያወቀ ጌታችን እምነቱ እንዳይጠፋ ስለ እርሱ እንደማለደለት ጴጥሮስ ያስታውሳል። ጴጥሮስ ከጌታችን ትንሣኤ በኋላ የኢየሱስን ምክር ያገኘ ሰው ነበር። የበጎቼ የግልገሎቼ የጠቦቶቼ ጠባቂ የምትሆነው እኔን ከወደድክ ነው ያለ በጌታ ፍቅር ቢኖር እንዴት ባላማሟት ጌታን እንደሚያከብር ኢየሱስ ሲመክረው የነበረውን ሁሉ የሚያስታውስ ሰው ነው። ጴጥሮስ ደካማ ሆኖ ያየውን የሚያስጨንቀውን የተፈተነበትን ጊዜ ድል የነሳው ውድ ወገኖቼ በጌታ ኢየሱስ ክርስቶስ ድንቅ መካሪነት ነው። እምነትህ እንዳይጠፋ ስለ አንተ ማለድኩ ያለ ጴጥሮስ ገና ኢየሱስ ክርስቶስ አልፎ ከመሰጠቱ በፊት ጴጥሮስ ሊክደው እንደሚችል አይቶ ስለ ጴጥሮስ በምልጃ የቆመለት ጌታ ነው። ጴጥሮስ ይህንን ያስታውሳል። በሚያስጨንቀን ጊዜ፣ ችግር በገጠመን ጊዜ፣ የሚያሳስበን ነገር ባለ ጊዜ እርሱ ስለናንተ ያስባል ያለም ይመክረን ጴጥሮስ ስለ እርሱ ያሰበለትን ጌታ እያስታወሰ እንደሚናገር ይታመናል። ጴጥሮስ ደካማ ሆኖ ያየውን የሚያስጨንቀውን የተፈተነበትን ሁኔታ ኢየሱስ በፍቅሩ በርህራሄው በደግነቱ ደግፎት ሲያጸናው ሲያቆመው ወደ ሐዋርያነቱ ኃላፊነትና ስልጣን ሲመልሰው እናያለን። ኢየሱስ ከመፈተኑ በፊት ባጠገቡ ሆኖ ከጎኑ በመቆም እንዴት ያለ አፍቃሪ መካሪ ደጋፊ መሆኑን አየ። ጌታችን ከሞት ሲነሳ እርሱን የካደውን ጴጥሮስን ደቀ መዛሙርቱን ሊያገኛቸው ወዳለው ስፍራ እንዲመጡ ማርቆስ እንደጻፈው ደቀ መዛሙርቱን በጅምላ ሲጠራ ጴጥሮስን በነጠላ በመጥራት ወደ ገሊላ እንዲሄዱ እንዳዘዘ እንመለከታለን። ጴጥሮስ ማርቆስ በ16ኛው ምዕራፍ ቁጥር 7 ላይ ነገር ግን ሄዳችሁ ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ ይቀድማችኋል እንደነገራችሁ በዚያ ታውታላችሁ ብላችሁ ነገሯቸው አለ። ኢየሱስ ድንቅ መካሪያችን እንደ ጴጥሮስ ያሉትን በበደልና በድካም በውርደት በሐዘን በጸጸት ውስጥ ያሉትን የሚደግፍ ረዳት የሆነ ደግ አጋዥ ነው። ጴጥሮስ በዚህ ቦታ ስሙ ባይጠራ ጌታ ደቀ መዛሙርቱን በጅምላ እዚህ ተሆናላችሁ ብሎ ቢል ኖሮ ስሙ ባይጠራ ለመሄድ አቅም የሚያገኝ አይመስለኝም። ኢየሱስ በእውነት ድንቅ መካር ነው። ጴጥሮስ በራሱ ሕይወት ካየውና ከተረዳው በተጨነቀበት ጊዜና ሰዓት ስህተትም ሆነ ኃጢአትን ስናደርግ እኔና እናንተ ልንደገፍ እንደምንችል አምኖ ስለ እናንተ ያስባል፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት አለ። ይህ ድንቅ መካር ይህንን ለእኔና ለእናንተ ማድረግ እንደሚችል ጴጥሮስ አምኖ ይነግረናል። ከወዳጅ የሚበልጥ ከጓደኛ የሚበልጥ ከአባት ከእናት የሚበልጥ እኔና እናንተ የማናውቀውን ነገ በቁጥጥሩ ስር ያደረገ የሚመጣውን ሁሉ የሚያይ እጅግ ብርቱ የሆነ ጌታ ነው። ስለዚህ በአንደኛ መልእክቱ ጴጥሮስ እንደዚሁ ሲናገር በምዕራፍ 4 ቁጥር 14 ላይ ስለ ክርስቶስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፍባችኋል ብፁዓን ናችሁ ይላል። ኢየሱስ ክርስቶስ መከራ ውስጥ እንኳን ስናልፍ የማይተወን እንደሆነ ስለ እሱ ስንነቀፍ አብሮን እንደሚሆን መንፈሱን በእኛ ላይ አድርጎ አጋርነቱን አጋዥነቱን የሚያሳይ ጌታ እንደሆነ ይነግረናል። ድንቁ መካር ኢየሱስ ክርስቶስ በመከራችሁ አይተዋችሁም፣ በችግራችሁ አይተዋችሁም፣ ስትፈተኑ አይተዋችሁም፣ ያግዛችኋል ይለናል። ኢየሱስ ክርስቶስ በድንቅ መካርነቱ እንዲመክረን ምን ማድረግ አለብን? እንዲህ በሆነ ሁኔታ መልካም የሆነ ድንቅ መካሪ ተሰጥቶናል፣ ነገር ግን በሱ ምክር እንድንጠቀም ምን ማድረግ አለብን? በምሳሌ ምዕራፍ 1 ከቁጥር 20 እስከ 33 የአምላካችን ቃል የሚነግረንን ሁሉ እየተመከርንበት እየተጠቀምንበት በተግባር ልናውለው ልንመከርበት ይገባናል። እንዲህ ላለ እግዚአብሔር ቃል ምሳሌ ምዕራፍ 1 ከቁጥር 20 እስከ 33 ጥበብ በጎዳና ትጮሃለች፣ በአደባባይ ድምጿን ከፍ ታደርጋለች፣ በአደባባይ ትጠራለች፣ በከተማይቱ መግቢያ በር ቃልን ትናገራለች። እናንተ አላዋቂዎች እስከ መቼ አላዋቂነትን ትወዳላችሁ? ፌዘኞችም ፌዝን ይፈቅዳሉ፣ ሰነፎችም እውቀትን ይጠላሉ። ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌን አስተምራችኋለሁ። በጠራው ጊዜ እምቢ ስላላችሁ፣ እጄን በዘረጋው ጊዜ ማንም ስላላስተዋለ፣ ምክሬን ሁሉ ግን ቸል ስላላችሁ፣ ዘለፋዬንም ስላልፈቀዳችሁ፣ እኔም ስለዚህ በጥፋታችሁ ስቃለሁ። ጥፋታችሁ በመጣ ጊዜ አላገጥባችኋለሁ፣ ድንጋጤ እንደ ጎርፍ በደረሰባችሁ ጊዜ፣ ጥፋታችሁ እንዳውሎ ነፋስ በመጣ ጊዜ፣ ጭንቅና መከራ በወረደባችሁ ጊዜ፣ የዚያን ጊዜ ይጠሩኛል፣ እኔ ግን አልመለስም። ተክተው ይሹኛል፣ ነገር ግን አያገኙኝም። እውቀትን ጠልተዋልና እግዚአብሔር መፍራት አልመረጡምና ምክሬን አልፈቀዱምና ዘለፋዬን ሁሉ ንቀዋልና፣ ስለዚህ የመንገዳቸውን ፍሬ ይበላሉ፣ ከራሳቸው ምክር ይጠግባሉ። አላዋቂዎችን ከጥበብ መራቅ ይገድላቸዋልና ሰነፎችንም ቸልተኛ መሆን ያጠፋቸዋልና። የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል የአምላካችን ቃል። አላዋቂነትን ፌዘኝነትን ስንፍናን በመተውና በመሸሽ በእግዚአብሔር ምክርና ሐሳብ ኑሯችንን ለመምራት እንድንችል እግዚአብሔርን መስማት መቻል አለብን። ይህ ያነበብኩት የእግዚአብሔር ቃል የሚነግረን የሚሰማኝ ግን በርጋታ ይቀመጣል ይላል። በድንቁ መካር በጌታ በኢየሱስ ክርስቶስ በአምላካችን በእግዚአብሔር ቃል እየተመረን እየተደገፈን መኖር የምንፈልግ ሁሉ እግዚአብሔር መስማት መቻልን ማወቅ አለብን። በመዝሙረ ዳዊት ብዙ የሆነ ሰው ህይወትን ሲናገር ምስጉን ነው በክፎች ምክር ያልሄደ ይላል። በኃጢአተኞች መንገድ ያልቆመ በዋዘኞች ወንበር ያልተቀመጠ ነገር ግን በእግዚአብሔር ህግ ደስ ይለዋል ህጉንም በቀንና በሌሊት ያስባል ስለሚል እግዚአብሔርን የሚሰማ ሰው በክፉ ሰዎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በዋዘኞች ወንበር የማይቀመጥ ሰው ነው። ለምን? እግዚአብሔርን መስማት እግዚአብሔር ምን ይላል ይያለ መኖርን የሚፈልግ ሰው ነውና። በኢየሱስ ክርስቶስ ድንቅ መካሪነት የሚጠቀም ሰው እግዚአብሔርን መፍራት አለበት። ከላይ ያየነው የአምላካችን ቃል በቁጥር 29 ላይ ምነግረን እግዚአብሔርን መፍራት አልመረጡምና ስለሚል ኢየሱስ መካሪ የሚሆንልን ሰዎች እንድንሆን ከፈለገን እግዚአብሔርን መፍራት ወሳኝ እንደሆነ ማወቅ አለብን። እግዚአብሔርን መስማትና እግዚአብሔርን መፍራት ብቻ አይደለም በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ ድንቅ መካሪነት ልንጠቀም ስንፈልግ ልናውቃቸው የሚገቡ ሌሎች መሰረታዊ ነገሮች አሉ። ሌላው በኢየሱስ ክርስቶስ መካሪነት ለመጠቀም እንድንችል የእግዚአብሔርን ምክር መፈለግና መሻት አለብን። እግዚአብሔር የሚመክረን ሰዎች እንዳንሆን የሚያደርገን አንዱ ትልቁ ችግር የራሳችንን መንገድና ምክር መፈለጋችን ነው። ይህንን ማድረግ سنፈልግና سنሻ በምሳሌ ምዕራፍ 1 ቁጥር 31 ላይ እንደምናየው ስለዚህ የመንገዳቸውን ፍሬ ይበላሉ ከራሳቸው ምክር ይጠግባሉ ስለሚል ለራሳችን ምኞትና ፍላጎት አልፈን እንሰጣለን። በእግዚአብሔር ምክር መኖር የማይፈልግ ሰው ሁል ጊዜ የሚደርስበት ኪሳራ በህይወት ብቻ አይደለም ብዙ ጉስቁልና ብዙ መራራ ነገር በህይወቱ ሊገጥመው ይችላል። እግዚአብሔር ድንቅ መካር የተባለውን አንድያ ልጁን ሰጥቶን ሳለ በርሱ ምክርና በርሱ መሪነት ህይወታችንን ለመምራት ባለመፈለጋችን የሚመጣብን ኪሳራ ሲኖር ለብዙ ስቃይና መከራ እንጋለጣለን። ስለዚህ እንደተመለከትነው እግዚአብሔርን መስማት መፈለግ አለብን። እግዚአብሔርን መፍራት አለብን። የእግዚአብሔር ምክር መሻት መፈለግ መጓጓት አለብን። በኢየሱስ ድንቅ መካሪነት ለመጠቀም የምንሻ የምንፈልግ ሁሉ ሌላ ልናውቀው የሚገባ ትልቅ ነገር እግዚአብሔር ሲዘልፈን መታረምን ማወቅ አለብን። በምሳሌ ላይ ባነበብኩት ቃል ውስጥ ሁለት ጊዜ ስለ ዘለፋ ይናገራል። በቁጥር 23 ላይ ወደ ዘለፋ የተመለሱ ሲል በቁጥር 29 ላይ ደግሞ ዘለፋይን ሁሉ ንቀዋል ይላል። እግዚአብሔር ሲመክረን ስህተታችንን ያርማል። ስህተታችንን በስሙ እየጠራ ሲናገርና ሲያርመን መታረም አለብን። በእግዚአብሔር የሚመከር ሰው እግዚአብሔር ሲዘልፈው የሚሰማ ሰው መሆን አለበት። ዘለፋ ማለት በዕብራይስጥ ቋንቋ ሲናየው ቶሃሃት የሚል ቃል ሲሆን ትርጉሙ ማረም መገሰጽ በደልን በማሳየት መቅጣትን ያሳያል። ድንቁ መካሪ እንደ ልጅ ስለሚያየን በአባት ፍቅር ያርመናል ይገስጸናል ደግሞም ይቀጣናል። የሚቀጣን በመናደር ሳይሆን ለጥቅማችን የሚቀጣን አባት ነው። በዕብራውያን 12 ከ5 እስከ 10 ላይ እንደዚህ ይላል እግዚአብሔር ቃል እንደ ልጆችም ከናንተ ጋራ ልጅ ሆይ የጌታን ቅጣት አታቅልል በሚገስጽ ጊዜ አትድከም ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታቸዋል። ለመቀጣት ታገሱ እግዚአብሔር እንደ ልጆች ያደርጋችኋልና አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የስጋችን አባቶች ነበሩን እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባን? እርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ስለሚል በጌታችን በድንቅ መካሪነቱ ለመጠቀም የሚፈልጉ ሁሉ ከእግዚአብሔር ሐሳብ ከሚያወጣን ነገር እየታደገን ቅድስናችንን ከሚያጎድል ነገር እየመለሰን በተክሳጽ እና በምክር ውድ ወገኖቼ ሕይወታችንን በጽድቅ መንገድ ስለ ስሙ ሲል ይመራናል። ውድ አድማጮች ኢየሱስ ክርስቶስ በድንቅ መካርነቱ ስንመለከተው ማሰብና ማስተዋል የሚገባን ትልቅ ነገር አለ። ኢየሱስ ሙያተኛ ረኛ እንዳልሆነ ሁሉ ባለሙያ የሆነ ሙያተኛ አማካሪ አይደለም። ኢየሱስ ጌታችን በጌትነቱ ለማይመራው ሕይወት መካሪ አይሆንም። ኢየሱስ ክርስቶስ መካሪ ባለስልጣን ነው። መካሪ የጦር አዛዥ ከስሩ ያሉ ወታደሮች መንፈሳቸውን የሚያዳክም ፈተናና ችግር ሲኖርባቸው የወታደሮቹን ሞራልና መንፈስ በማነሳሳት ድል ነሾች እንዲሆኑ አብሯቸው የዘመተ በጦር ሜዳ ላይ ሆኖ መንፈሳቸውን ያነሳሳል። ኢየሱስ ስልጣን ሁሉ በሰማይና ምድር የተሰጠው ከፍተኛ ባለ ስልጣን መሆኑን በማቴዎስ 28 ላይ ሲናገር ያለው ኖም እስካለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ ብሏል። ዛሬ ያለም ፍጻሜ አልሆነም። ኢየሱስ ዛሬም ከኛ ጋራ ነው። እንደ ተናገረው ቃል የሚያደርግ ታማኝ ጌታ ነው። በሰማይና በምድር ስልጣን ሁሉ የተሰጠው የእግዚአብሔር ልጅ ከሚመክራቸው እንደረኛ ከሚመራቸው በባለ ስልጣንነቱ ስልጣን ስር ከሚያኖራቸው ሁሉ ጋራ ጌታ ኢየሱስ ክርስቶስ ዛሬም በታማኝነት አለ። እንደ ታማኝ እንደ ብርቱ እንደ ድል አድራጊ እንደ ሁሉን ቻይነቱ የኔና የናንተን መንፈስ የሚያዋድቅ ተስፋ የሚያስቆርጥ ነገር ሲኖር ኢየሱስ ክርስቶስ መንፈሳችንን ያነሳሳል። መንፈሳችንን ከማነሳሳቱም በላይ ተስፋ ይሰጠናል። አቅምና ጉልበት ይሆንልናል። በስልጣኑ እንድንተማመን ያደርጋል። ኢየሱስ ክርስቶስ ሁኔታዎችን ያየ የሚናገር መካሪ ብቻ አይደለም። ኢየሱስ ክርስቶስ በሰማይና በምድር ፈቃዱን የሚያደርግ ማንም ምን ታደርጋለህ ብሎ ሊጠይቀው የማይችል ታላቅ ባለ ስልጣን ነው። በሱ ድንቅ መካሪነት የሚታመኑ ሁሉ አያፍሩ። ስለዚህ እግዚአብሔር ቃል እንደሚነግረን ይሄንን ልናስብ ይገባናል። በመዝሙረ ዳዊት ምዕራፍ 2 ቁጥር 22 ላይ የምድር ነገስታት ተነሱ አለቆች በእግዚአብሔርና በመሲሁ ላይ እንዲሽሉ ተማከሩ ይላል። ይሄንን ድንቅ መካር ሐሳቡን ፍራስትሬት ሊያረጉ ሊያጠፉ ሊያፈርሱ የሚችሉ ኃይላት ሲነሱ እግዚአብሔር ይሄንን ጉዳይ እንዴት እንደሚያየው ተመልከቱ። በመዝሙር በዚሁ መዝሙር ምዕራፍ 2 ከቁጥር 10 እስከ 12 ላይ አሁንም እናንተ ነገስታት ልብ አድርጉ፣ እናንተ የምድር ፈራጆች ተገሰጹ፣ ለእግዚአብሔር በፍርሃት ተገዙ፣ በረአድም ደስ ይበላችሁ፣ ተክሳጹን ተቀበሉ፣ ጌታ እንዳይቆጣ እናንተ በመንገድ እንዳትጠፉ፣ ቁጣው ፈጥና ትነዳለች። በርሱ ላይ በሱ የታመኑ ሁሉ የተመሰገኑ ናቸው ይላል። በጌታ በኢየሱስ ክርስቶስ ላይ የሚታመኑ ሁሉ የተመሰገኑ ናቸው። ለምን? እግዚአብሔር በልጁ በኢየሱስ ክርስቶስ ድንቅ መካሪነት የሚሆኑት የሚናገራቸው በርሱ የሚታመኑትን የማያሳፍር ሥራ የሚሰራ ታማኝ የሆነ ጌታ ነው። ዛሬ መካሪዎቻችን እነማን ናቸው? በምንቸገርበት በምንጨነቅበት ጉዳይ መፍትሄ የምንፈልገው ከማን ነው? እግዚአብሔር የሰጠንን ኢየሱስን የታደረግ ነው? በርሱ የምንመከር በርሱ የምንመራ መሆን ያዋጣናል። እግዚአብሔር ምን ይላል? የጌታ ፈቃድ ምንድነው? ለግላችን፣ ለምድራችን፣ ለህዝባችን እግዚአብሔር ምን ያስብልናል? እግዚአብሔር ክርስቶስ ኢየሱስ ክርስቶስ ስለምድራችን ያገባዋልን? ይመለከተዋልን? አዎን ይመለከተዋል። የጌቶች ጌታ የነገስታት ንጉስ ነው። በሰማይና በምድር ስልጣን ሁሉ ተሰጥቶታል። እርሱን አምነን በርሱ ተደግፈን እንደርሱ ሐሳብ ይሆንን መኖር ምንፈልግ ሁሉ በስልጣኑ በመልካም መካሪነቱ በድንቅ መካሪነቱ ልንታመንበት ይገባል። ታላቁ እስክንድር ተብሎ የሚታወቀው የግሪክ ንጉስ ከሞተ በኋላ በሶሪያ አካባቢ የሰለጠኑት የሱ የመንግስቱ ርዝራዥ የነበሩ ክፉ መሪዎች ነበሩ። እነዚህ መሪዎች እስራኤልን ህዝብ ያስጨነቁበት ጊዜ ነበር። እና በቤተ መቅደስ ውስጥ እግዚአብሔር በሚመለክበት በአይሁድ ቤተ መቅደስ ውስጥ ዚየስ ኦሎምፒየስ የተባለ ጣዖት ያቆሙበት ጊዜ ነበር። በዚያን ዘመን በእግዚአብሔር የሚታመኑ በምን አይነት ሁኔታ አቅም እንዳገኙ ዳንኤል በትንቢቱ ላይ ምዕራፍ 11 ቁጥር 32 ላይ ሲናገር ቃል ኪዳኑን የሚበድሉትን በማታለል ያስታል፣ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉም ይላል። ዛሬ በጌታ በኢየሱስ ክርስቶስ በድንቅ መካርነቱ ብንታመን አቅም አናጣም። እንደ እግዚአብሔር ሐሳብ የሆነውን በየዘመናችን ባስቀመጠን ስፍራ በትውልዳችን ሰማያዊ ፈቃዱን እያደረግን ለመኖር የምንችልበትን ጸጋ ይሰጠናል። ኢየሱስ በድንቅ መካርነቱ ጸጋና በረከትን ያምጣላችሁ፣ የሰማችሁትን ሁሉ ለደህንነት ያደርግላችሁ። ሞቶ በተነሳው በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።